ከሰኞ ዕለት መደበኛ ፕሮግራማችን አሁን ይጀምራል። በዚህ ክፍል በደንደነን መጥሪያ የተደረሰውን ኢሃፓና ስፖርት በእውነተኛ ታሪክ ላይ የተመሰረተ መጽሐፍ ትረካ ክፍል 11 አስተምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ከልቦለ ፋሽሶ ያጎየበትን ዛሬ ለቆጠኙ ንበረከክ የነሳን ቷጋ ድንበሩ ከዚያለው በዘመናት
ይናገራል እንደኔ እንዳንተ እንደሱ እንደሷ ሥጋውን ተራብሶ መራመድ ባይችልም በስሙ ሲነገድ ታሪኩን ሲያጠፉት በፍጹም ዝም አይልም። ሲነጋግሩበት ስሙን ሰነቋቁሮ ይናገራል። ጮሆ አደም አጥምም ድምፅ አለው። ነጎድጓድ ነው ድምፁም ይፋጃል አጥንቱ። ሕዝባዊ ነውና ሥረ መሠረቱ ግማሽ ደርዘን ዶክተር ክፍል ውስጥ ተሸሽገው ሊነጋገሩበት ስሙን ከፊት አድርገው በአጥሙ እየማሉ ደፋ ቀና ሲሉ ባህሩን ሰንጥቆ ተራራውን ዘልቆ ኡኡ ብሎ ይጮኻል። ሰሚ ጆሮ ካለ አጥሙም ይናገራል። እንዲህ ብሎ ይላል፣ መማር መማር እንዲህ ነው ወይ ደግሞስ መመራመር? ታሪክ ማበላሸት ሐቅን ማልበሳት ዶክተርኩ ዶክተርኩ ማለቱ ምን ይሉታል ደግሞ አሳልፎ የሰጠን በታኝና አንጃ ገዳይ ተሸክሙ አጽምም ይናገራል አዎ ይናገራል እጅና እግራችንን በሰናሰል ታስረው ወንዱ ስስብልት ጠርሙስ አንጠልጥለው የሴቷን ስስብልት በመርፌ ቁልፍ ስበው ፊንጢጣ ገልብጠው በሻማ አቀጣጥለው ጨውነት ምሰውብን ጋዜጣ ጠቅልለው ክብር ተጫኑብን ናፍታ አርከፍክፈው ጅብ ያደለቡብን ከጉድጓድ ጨምረው ከሜዳም ዘርግፈው ፋሽስትና እንጃጅና ጓንቶ ነው ጠራቢዎተኛ ያፋ ብለው ነው አገር ሽጠን አይደል ወይ በስልጣን ባልገን መሠረታዊን መብት ነው እኮ ጠይቀን ይህንን ጥያቄ ምስሙ በጠቅላላው እንዳነገበው ነው ዛሬም እንደ ትላንት በቁም የሚበላው አጽምም ይናገራል ኡኡ ብሎ ይጮሃል የህዝቡን ጥያቄ መሠረታዊውን ምላሽ እስከሚያገኝ ቃል የገባ ነው የአንድነትን ምቺ የከደ ትልቅ ክፍት የወንበርን ሙጫ የነዋይን ጭልፊት ከቤታችን ደጃፍ እንዳይደርስ አባረን ፍርሃትን ገለን አንገዛም ብለን ትግሉን በቀጠልን አሁን ምን ይሉት ነው እንዲህ ያለ እብደት የማይናድ ቤቴን የማይፈርስ አጥንቴን ልክሰል ብሎ ማለት አረ ምን አይነት ነው እንዴት አይነት ጡዘ ድካሜን ማቃለል ታሪኬን ማጠፍሸት አንድ ወኜ ሳለ ሁለት ነው ማለት የአንጃዎች ልክፍት የባንዳዎች ስለት ኡኡ ብሎ ይላል ይጮሃል አቻሜ ተሰማም ድሬሳ ያ መምህር በላይ ብንያም አዳነ ሙልጫፎ ብሱ ማርቆስ አጎስና ተስፋዬ ደበሰ ፋጡማና እብራሂም አሸናፊ ሴድ መኩሪያና በቃሉ ሰሚራና ስርስት ሙናዬና ሙሉ ጋይምና ይስሐቅ ደብተራው ጸጋዬ ዛናና አይሉ እልፈ ሰማዕታት ሁሉም ይጮኻሉ የገነቡትን ቤት የታሪክ ጥላቸው የእምነታቸው ዋሻ የድል መነሻቸው የኢትዮጵያን ንብረት የደም ሐውልታቸው ድብልቅ ለቅ ያለውን ከአጥንት ከሥጋቸው ሲነካ ይጮኻሉ የአፓ ምረታቸው የአፓ ቤታቸው ትላንትም ነበሩ ዛሬንም ጨምሮ ሁሌም ለዘላለም ያፋን ከነሱ የሚነጥል የለም አጽምም ይናገራል ይህ አንጃ ግራንጃ ከፋሽስት ጎን ሆኖ አጨብጫብ የነበር ጠቁሞ ያስገደለኝ ያለበሰኝ አፈር ምን ነው ባይነካካኝ ምን አለ ቢተውኝ አንተም ብያለ አልኩት አፈሩ አልከበደ የአንጃ በታኝ በአውሮፓ አማሪካ ቦታ እንዳጣች ዶሮ ዞሮ እያስካካ የክህደቱ ጥልቀት የተንኮሉ መርሻ ዴ ከፊት ነጥፎ አጥሜን ለእጅ መንሻ ግማሽ ደርዘን ዶክተር ክፍሉ ሰብስቦ ዘግቶ ይሎልታል ታሪኬን ረብርቡ እናም አጽምም ይናገራል ብሎ ይጮኋል ታጋይ ከድሉ በስተቀር ሌላ ዋስትና ያለው አልያም የዕድሜ ገደብ ምን አለ ብትተውኝ ምን አለ ባትነኩኝ ማፍረስ ባይቃጣችሁ ብትገዙ አለ ምን አለ ብትሆኝ ብትቀመጥ አርፌ ልትሆኑን ባትቃጡ በነ ዶክተር ዜሮ የክብደቱን መርፌ በደሜና ባጽሜ የገነባሁትን የትግልን አሁ የተማርኩበትን አካሌን ጓዶቼን የገበርኩበትን የሀፓ ሐውልቴን ተውት ባካችሁ አጽም የሚናገራል ከሰማ ጆሯችሁ እነ ዶክተር ሆኑ እነ ዶክተር ዜሮ ስልጣን ለቃቃሚ እባካችሁ ተውኛ አጽምም ይናገራል ከተገኘ ሰሚ አዎ አጽምም ይናገራል እንደኔ እንዳንተ እንደሱ እንደሷ ስጋውን ተላብሶ ወዲያ ወዲህ ባይልም በስሙ ሲቀለድ ታሪኩን ሲያበላሹት ይናገራል አጽምም ሲነጋግሩበት ስሙን ተነቋቁረው ይናገራል አጽምም ድምፅ አለው አዎ አጽምም ይናገራል
Thank you. መጣህ ዓለም ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ኢህአፓና ስፖርት እውነተኛ ታሪክ በገነነ መኩሪያ አዲስ አበባ 2006 ዓመተ ምህረት ክፍል 11 ዜግነት ደግሞ አልመረጠም። ለምን? መሐመድ ስለ ጉዳዩ ያወራል። የጊዮርጊስ ቡድን በ1960 ዓመተ ምህረት ኬንያ ሲሄድ እኔ እድሜ 15 ነው። ዜግነት ስላልመረጥኩኝ ፓስፖርት ወጥቶልኝ መሄድ እንደማልችል ነገሩኝ። መምረጥ የምችለው ደግሞ 18 ዓመት ሲሞላኝ ነው። እኔ ነገሩን አላውቅም ነበር። እነፍሳ ተቆጭተው ቱርክን ሊያስቀሩት ነው ብለው ለጋሽር ነቃቸው ነገሩት። እሳቸውም መሄድ እንዳለብኝ ስለሚያምኑ በየትኛው ዜግነት ነው እንዲሞላልኝ የምትፈልገው ብለው ጠየቁኝ። እኔም አባቴ ሄጄ ጠየቁ። ስትወለድ የመን ኤምባሲ ያስመዝግብሃለሁ። እኔ ከየመን ነው የመጣሁት። አንተ የተወለድከው ደግሞ እዚህ ነው። ዜግነትን በተመለከተ ራስህ የምትፈልገውን ምረጥ ብሎ ነገረኝ። ሄጄ ለጋሽ ነቃቸው ኢትዮጵያዊ በሚል እንዲሞላልኝ ነገርኩት። ሁሉም ፓስፖርት ሲወጣለት እኔ ግን በሊሴ ፓሴ ነው ኬንያ የሄድኩት። ከዛ በኋላ እድሜ 18 ሞልቶ ወደ ውጭ ለጨዋታ ሲሄድ ፓስፖርት ላይ ኢትዮጵያዊ የሚል ነው ያለበት። ኢሚግሬሽን የሚያውቀኝ በዛ ስለሆነ ይህን ለመቀየር ፍርድ ቤት መሄድ ነበረብኝ። በዜግነት ጉዳይ እንግዲህ ፖሊስ ነው የሚከስህ። ስሙን አላውቀውም እንጂ አንድ አምሳለቃ የኔን ጉዳይ ይዞ እንደ ከሳሽ ሆኖ ፍርድ ቤት ቀርቦ ነበር። ቦታው አራተኛ ክፍለ ጦር ጋር በሚገኘው ፍርድ ቤት ነው። ለዳኛው 18 ዓመት ቢያልፈኝም ለስፖርቱ ወደ ውጭ ለመሄድ በሚል ያለ ፍላጎቴ እንዳትሞሉኝ ነገርኳቸው። እኔ ግን ዋሽቼ ነው ራሴ ነኝ የመረጥኩት። ያኔ ጋሽር ነቃቸውም የሚያስገድድህ የለም ለሚያስፈልግህ ዜግነት ወስደህ ነው መሙላት ያለብህ ያለኝ። እኔም በራሴ ነው የመረጥኩት። ከኢትዮጵያ መውጣት አልፈለግኩም። አንድም ቀን ይህን አስቤው አላውቅም። አሁን ከአቅሜ በላይ ስለሆነብኝ ብቻ ነው ዜግነቴን ቀይሬ የተወለድኩባትን አገር ለቅቄ መውጣት የፈለግኩት። ዜግነት የመቀየሩ ጉዳይ ያን ጊዜ አስቸጋሪ ሆነብኝ። የሚረዱኝን ሰው ማፈላለግ ጀመር። ጊዜ ማባከን ደግሞ የለብኝም። ዜግነትን በተመለከተ 18 ዓመት ሞልቶ ሳትመርጥ ከቀረህ ወይም መቀየር ከፈለህ 2000 ብር ቅጣት ትከፍላለህ የሚል መረጃ አገኘሁ። በኋላ ግን 250 ብር ብቻ እንድከፍል ተደረገ። 50 ልቃው እንዴት 250 ብር ብቻ ትቀጡታላችሁ? እንዲያውም ከ2000 ብር በላይ ሊከፍል ይገባል የሚል ክርክር በማምጣት ጉዳዩን ሊያስተናግድ ሞከረ።
እንዲያውም እንደገና ጉዳዩን ማስቀጠል ፈለገ። ፋይሉ እንዳይዘጋ ሙከራ በማድረግ ላይ ያለ ኮሎኔል መኩሪያ ጋር ገብቼ አነጋገርኳቸው። ያን ጊዜ እሳቸው ከፍተኛ ስልጣን ነበራቸው። በወቅቱ የኦሜድላ ክለብ ፕሬዝዳንት ስለነበሩ ያውቁኛል። ጉዳዩን ነገርኳቸው። አምሳ ልቃውን ጠሩትና ፍርድ ቤት ከወሰነ በኋላ አንተ ምን አከራከረ? ያንተ ኃላፊነት ግለሰቡን ፍርድ ቤት ማድረስ ነው። ከዚያ በኋላ እነሱ የወሰኑትን ለመስሪያ ቤቱ ማምጣት ብቻ በማለት ወቀሱት። እኔም በ250 ብር ቅጣት ዜግነት ቀየርኩኝ። ጉዳይን የምከታተለው ሰፈር ቀይሬ ራሴን ደብቄ ነበር። ጊዜ ሳላጠፋ የመን ኤምባሲ ሄጄ ፓስፖርት እንዲሰጠኝ ጠየቁ። አባቴ እዚህ እንዳስመዘገበኝ የመናዊ እንደሆንኩ ነገርኳቸው። በዛን ወቅት ደግሞ አባቴ ወደ የመን የተመለሰበት በመሆኑ ምስክር ማምጣት አልችልም። በጊዜው ደግሞ የኮምፒውተር ጊዜ ስላልነበረ ፋይል አገላብጠው ነው የሚያዩ። ስምህን እስክንፈልግና እስክናረጋግጥ ድረስ ከሁለት ሳምንት በኋላ ና አሉኝ። እኔ ደግሞ የዛን ወቅት ውጥረት ላይ ስለነበርኩኝ ከሀገር ቶሎ መውጣት ስለምፈልግ ዛሬ ፓስፖርት ካልሰጣችሁኝ ከዚህ ቤት አልሄድም ብዬ በጠበቅ እነሱም በፍጹም እንደማይቻል ነገሩኝ። የታንጎ ሙዚቃ ቤት ባለቤትና እኔ እህትማማቾች ነው የምናገባው። ዝምድና አለን። እሱ በኤምባሲው ተሰሚነት ስላለው ለአምባሳደሩ ደውሎ ነገረው። ወዲያውኑ እንደሚሰጠኝ ተስማማን። ለማረጋገጫ ያህል የሚኒስትሪ ካርድህን አምጣ አለኝ። እሱ እዛ ባለበት ሄጄ አመጣሁት። ወዲያውኑ ሰጠኝ። ወደ የመን ቶሎ ለመሄድ ጊዜ ስለሚፈጅ ወደ አንዱ አረብ ሀገር መሄድ አለብኝ አልኩ። ያለው አማራጭ ሳውዲ አረቢያ መሄድ ነው። የሐጅና ዑምራ ወቅት በመሆኑ ለጸሎት ነው የሚሄደው ብዬ በሐጂ ተመዝግቤ ወዲያውኑ ወደ ሳውዲ አረቢያ ሄድኩ። አውሮፕላን ላይ ወጥቼ እስኪነሳ አላመንኩም። መጥተው የሚያስወርዱኝ ነው ይመስለኝ። አየር ላይ እንደወጣ ጭንቀቴ ሁሉ ተራገፈ። እዚያ እንደደረስኩ የሚቀበለኝ ሰው ሳፈላልግ አህመድ ቡከር ትዝ አለኝ። እርሱ ከኔ ጋር ለብዙ ዓመት ጊዮርጊስ ተጫውቷል። ወደ ውጭ ከወጣ አንድ ዓመት ተኩል ይሆነዋል። በ1969 ዳኛ ስለሺ አየሩ ከበደኝ ብሎ ባቋረጠው የመቻልና የጊዮርጊስ ጨዋታ ላይ እግሩ ከተጎዳ በኋላ ተመልሶ ለጊዮርጊስ ሳይሰለፍ በዛው ሄደ። እሱ የሚገኘው ሪያድ ከተማ ነው። እኔ ደግሞ የምሄደው ጅዳ ነው። በቅድሚያ በዋናው ከተማ ተቀብሎ የሚያስተናግደኝ ሰው ያስፈልጋል። የባለቤቴ ዘመዶች ጀዳ የሚቀበለኝ ሰው ፈለጉና አገኙልኝ። እንደደረስኩኝ ስልክ ስደውልለት ሰውየው ታሞ ሆስፒታል ስለተኛ ላገኘው አልቻልኩም። ያለኝ አማራጭ እዚሁ ኤርፖርት አካባቢ መቆየት ነው። ሲሄድ ደግሞ ከዚህ ሱፍና ከረባት አድርጌ በመሆኑ እዛ ስደርስ ሙቀቱ ወደ 48 ዲግሪ ደርሶ ኖሮ በቃ ዳቦ ቤት ገብቼ ፉርኖ የሆንኩ መሰለኝ። ኮቴንና ከረባቴን ባወልቅም ምንም መቋቋም አልቻልኩም። ከአዲስ አበባ ድንጋጤ ወጥቼ እዚህ ደግሞ በሙቀት ልሞት ነው አልኩ። ኮቴንና ሌላውንም ነገር አውልቄ መንገድ ላይ ተኛው። ምክንያቱም የት ልሂድ የሚቀበለኝ ሰው አጣው። የማደርገው ስለቸገረኝ ስለተኛው ምን ሆንኩ ወንድሜ ብሎ የሚረዳኝ ሰው ባገኝ ብዬ ነው። ያኔ ደግሞ ጥሩ ጊዜ ነው። አንድ ጀለብዬ ያደረገ ሰውዬ በአጠገቤ አለፈ። አይቶኛል። እንደገና ተመልሶ መጣና ትኩር ብሎ ተመለከተኝ። አላመነም። ይህ ሰውዬ ቱርክ አይደለም እንዴ? እዚህ መንገድ ላይ ተኝቶ ምን ይሰራል? ሲል ሰማሁት። እኔ ደግሞ ልጁ ጀለብያ ስለለበሰ አላወቅኩትም። መሐመድ ይባላል። የመብራት ኃይል ቢ ቡድን ተጫዋች ነው። አዲስ አበባ እያለን በጣም እንተዋወቃለን። ምን ሆነ አስፋልት ላይ ተኛ? አለኝ። ተቀባይ ጠፍቶብኝ እንደሆነ ነገርኩት። ሰውየውን እስክታገኝ ና እኔ ቤት ልውሰድህ ብሎ ጠየቀኝ። ማታ ቬንቲሌተሩ ስር ነው የተኛሁት ሙቀቱን ስላልቻልኩት።
አረ ይሄ ነገር ይቅርብህ ንፋሱ መገጣጠሚያዎችን ይለያይባል ቢለኝ እንዴ አልኩት። እንደዚያ ሆኖ ከልጁ ጋር ቆየው። የጸሎቱም ጊዜ ስለተገባደደ ወደ አዲስ አበባ መመለስ አለብኝ። እኔ ግን እዚሁ መቆየት ነው የፈለኩት። ግን ከዚህ ከተማ ወጥቼ ሪያድ መሄድ አለብኝ። የማውቃቸው አብዛኛዎቹ ሰዎች እዛ ነው ያሉት። ወደ ሪያድ ለመሄድ ደግሞ የይለፍ ወረቀት ያስፈልጋል። አለበለዚያ መሄድ አልችልም። በዛን ወቅት ለንጉሳውያን ቤተሰብ ለእልፍቶች ታማኝ አገልጋዮች በሚል የሚቀጠሩት ኢትዮጵያውያን ናቸው። የልብስ፣ የወርቅ፣ የአልማዝና የገንዘብ ካዝናውን ኢትዮጵያውያን ናቸው የሚይዙት። በጣም ታማኝና ጨዋ ተብለው ስለሚከበሩ ነው። የቤት ሰራተኛ ኢትዮጵያውያን እንኳ በዛን ጊዜ 3500 ሪያል ነው የሚከፈላቸው። ለዛውም ሐሙስና አርብ እረፍት ናቸው፣ አይሰሩም። በወቅቱ እዛ በገባውበት ሰዓት እኔ ይህንን በደንብ አውቅ ነበር። የባለቤቴ ወንድም ደግሞ ከልዕልቶቹ ታማኝ አንዷን ያውቅ ነበር። እሷ የመግቢያ ወረቀት እንድታጽፍልኝ ነገራት። ወረቀቱን አገኘውና ሪያድ ገባው። ረጅም ዓመት እዚያ ቆየው ይላል ቱርክ። ነገሩ ከተከሰተ ከሀያ አምስት ዓመት በኋላ አግኝቼው ያወጋኝ። ምዕራፍ 15 እስረኛው አጥቂ። መርማሪው ሰውዬ እስረኛውን ያለምንም ርህራሄ እያሰቃየው ነው። መግረፍ ያለበት ቦታ ሁሉ ጀልቶታል። ለድብደባ የሚጠቀምበት ዱላ የተለየ ነው። ጠንካራው ጎማ በየቦታው የተከረከረ ነው። በየክርክሩ ዙሪያ የሾለ ምስማር ተፈክቶበታል። የክርክሩ ግርፋት የእስረኛውን ወገብ ትራክተር እንደቆፈረው መሬት ስጋውን እየሸራረፈው ነበር። ሰውነቱ በየቦታው ተቀዳዶ ደሙ በነጩ ካኔቴራ ዘልቆ ወጥቷል። ያደረገው ካኔቴራ የቡድኑ ማሊያ ነው። ይሄ ነጭ ማሊያ በኢትዮጵያ ሻምፒዮና ታሪክ የሰራበት ነው። ማሊያው የግጥሚያው ቀን የሚለብሰው ቢሆንም አልፎ አልፎ ለድምምድ ይጠቀምበታል። ነጩን ማሊያ በጣም ይወደዋል። ዛሬም በዚህ ማሊያ ውስጥ ሆኖ ስቃዩን እያየ ነው። ገራፊው መቀጥቀጡን አቆመና ጥያቄውን ጀመረ። ቁልቁል ወደ እስረኛው እያየ ወረቀቱን ለማን ነው የሰጠኸው? አለው። ስሙን አላውቅም። እንዴት ሰጠኸው? ልጁ ያረፍንበት ሆቴል መጥቶ ወሰደ። ከማን ተቀበለ? እንግዳ መቀበያ ክፍል አስቀመጥኩለት። በሌላ ቀን ሲመጣስ? ያኔም እንደዚሁ አስቀመጥኩለት። ወረቀት ውስጥ ያለው መልእክት ምንድን ነው? አላውቅም። እውነቱን አትናገርም? እውነቴን ነው። እምቢ ካልክ እውነቱን በዱላ ታወጣለህ። እስረኛው ስምንት ቁጥር በሚሉት የገመድ አስተሳሰር እጁና እግሩ ተጠላልፎ ተድበል ብሎ ኳስ መስሏል። እንዳይጮህ አፉ ውስጥ ጨርቅ ገብቶበታል። ከግርፋቱ በኋላ የሚሰጠው መረጃ ካለ አፉ ውስጥ ያለው ቡትቶ ይወጣለትና ይናገራል። የሚፈለገው ነገር እስኪገኝ ድረስ በዚህ መልክ ቅጣቱ ይቀጥላል። ይሄ እስረኛ ከትናንት ጀምሮ እየተቀጠቀጠ ቢሆንም የዛሬው ብሶበታል። እስረኛው በ1969 ዓመተ ምህረት ከአዲስ አበባ ወደ ሐረር ለኢሃፓ የመሳሪያ ቅብብል ያደረገበትን የመረጃ ልውውጥ አመላልሷል በሚል ተጠቁሞበታል። ምርመራ የሚደረግበትም ለነማን ወረቀቱን ያመላልስ እንደነበርና አሁን ሰዎቹ የት እንዳሉ እንዲናገር ነው። እሱ ግን የሚያውቀው ነገር ስላልነበረ የተጠየቀውን ለመናገር ተቸግሯል። ወረቀት ማድረሱን አምኗል። ለማን እንደሰጠ ነው ማስረዳት ያቃተው። በእርግጥም ተቀባዩን በመልክ አላየውም። አሁን የት እንደሚገኝም አያውቅም። መርማሪው እስረኛውን ለማሳመን ከእግሩ ጀምሮ እስካንገቱ ጠብጥቦታል። ግን አጥጋቢ ምላሽ አላገኘም። እውነቱን ለማውጣት ያገራረስ ዘዴውን ቀየረ። በተከረከረው ጠንካራ ጎማ ጭንቅላቱን ደጋግሞ ሲመታው ካፍንጫው ደም ይወጣው ጀመር። ይህን ጊዜ እስረኛው ሁሉ ነገር ዞረበት። የት እንዳለም ማወቅ ተሳነው። የታሰረበት ገመድ ተፈታና ከመሬት እንዲነሳ ተነገረው፣ ግን አልቻለም። መርማሪው የእስረኛውን እጅ ጎትቶ ከመሬት አነሳውና አቆመው። ነገር ግን ተሽከርክሮ ወደቀ። ገራፊው ጥቂት ቆይቶ ፊቱ ላይ ውሃ ረጨበት። እንደገናም ይጠይቀው ጀመር። ለማን ነው ወረቀቱን የሰጠኸው? አለው። ባቡር ነው። ባቡር ማን ነው? ሁለቱን ጎል ያገባሁት እኔ ነኝ። የት ነው ያገባኸው? ባቡር ላይ። እያሾፍክ ነው? ሶስተኛውን ላገባ ስል በረኛው ያዘብኝ። እስረኛው ጭንቅላቱን ከተመታ በኋላ ራሱን ስቷል። ከጋዜጠኛ ጋር ኢንተርቪው የሚያደርግ እየመሰለው በቅርቡ በደርቢ ጨዋታ ከባቡር ጋር ስለተደረገው ግጥሚያ የተከሰተውን ሁኔታ እየነገረው ነው። አናቱን ከተመታ ወዲህ ሁሉም ነገር ጠፍቶበታል። ጭንቅላቱ በየቦታው ተሸረካክቷል። ይህ ጭንቅላት የኢትዮጵያ ቡድን ለአፍሪካ ዋንጫ እንድታልፍ ወሳኟን ግብ ያስቆጠረ ወርቃማ ራስ ነው። አሁን ግን በተከረከረው ዱላ አሳሩን እየበላ ነው። እስረኛው ድንገት መናገር ጀመረ። ልሂድ አለ። የት ነው የምትሄደው? ወደ ቤት። ምን ታደርጋለህ? ነቢልን ከትምህርት ቤት አመጣዋለሁ። መቼ ተነካና ትሄዳለህ? እስረኛው በሩ ሲከፈት ለመውጣት ቢፈልግም መርማሪው ገፍትሮ አስቀመጠውና ዘግቶበት ሄደ። መጮህ ቢቃጣውም አቃተው። ልጩህ ቢል ምን ሊያመጣ? ማንም አይደርስለትም። የሚመጣውን ስቃይ ከመቀበል ውጭ አማራጭ የለውም። በግርፊያው ጊዜ ያደረገውን ነጭ ማሊያ ወደ አንገቱ ጠቅለው ራቁቱን ነው የመቱት። ከግርፊያው በኋላ ባዶ ሲሚንቶ ላይ ማሊያውን እንደለበሰ ተኛ። በነጋታው በሩን ከፍተው ሲገቡ ነጩ ማሊያ በደም ተለውሶ ቀይ ሆኗል። ከቁስሉ ጋር ስለተጣበቀ እንደገና ለግርፊያ ማውለቅ አልተቻለም። በቆሰለው ሰውነቱ ላይ ነፍሱ እስኪጠፋ ደበደቡት። ከእስረኛው የሚፈለገው የተጨበጠ ነገር ነው። በቅርቡ ከነማን ጋር ግንኙነት እንዳደረገና የመንግስት ተቃዋሚዎች የት እንደሚንቀሳቀሱ እንዲጠቁም ነበር። አሁን በቅድሚያ እየተጠየቀ ያለው ከዚህ ቀደም ደብዳቤ ለማን እንዳደረሰ እንዲናገር ነው። ደብዳቤው የተሰጠው ከአስር ዓመት በፊት ነው። ሰዎቹ አሁንም ድረስ በጎረቤት ከተሞች ተቀምጠው መንግስትን እያስቸገሩ ነው ተብሎ ታምኗል። የእነዚህን ሰዎች አድራሻ እስረኛው ያውቃል ብለው ገምተዋል። ከእነርሱ ጋር እንደሚሰራ አምነዋል። እስረኛው የሚገረፈው ያንን እንዲያጋልጥ ነው። አሮጌ ጫማ። በታህሳስ ወር 1969 ዓ.ም ከሐረር የመጡ ወጣቶች ድሬዳዋ ቤት ተከራይተው ተቀምጠዋል። መሐመድ ዑስማን ጎረቤታቸው ነው። መሐመድ ሳቂታና ከሰው ተግባቢ ቢሆንም የዛኑ ያህል አይናፋርነት አለበት። እሱ ያለበት አካባቢ ተከራይተው የገቡት ወጣቶች ጓደኛ አድርገውታል። የተግባቡትም በኳስ ተጫዋችነቱ ነበር። እነሱም ቢሆን ድሬዳዋ በሚገኙ ዝቅተኛ ዲቪዚዮን ክለቦች ውስጥ ኳስ ይጫወታሉ። ድሬዳዋ መጥተው ክለብ የገቡት ለሽፋን እንደሆነ የተረዳ ሰው አልነበረም። ወጣቶቹ የኢህአፓ አባል ነበሩ። ወደ ድሬዳዋ ሲመጡ ሐረር ውስጥ ያለው የወታደራዊ መንግስት አሰሳ አስቸግሯቸው ነው። ደርግ ውስጥ ከፍተኛ ጥንቻ የነበረው ሶስተኛ ክፍለ ጦር ነው። የደርጉ ሊቀመንበር ሻለቃ መንግስቱም ቢሆን የተገኙት ከዚህ ክፍለ ጦር ነው። የአዲስ አበባ ቤተ መንግስትም የሚጠበቀው በሶስተኛ ክፍለ ጦር ወታደሮች ነው። ይህ ክፍለ ጦር ደግሞ በማንኛነት ከኢህአፓ ጋር ትንቅንቅ ገጥሟል። ጦሩ የሚቀመጠው ሐረር ከተማ ነው። እዚህ ከተማ ውስጥ የኢህአፓ እንቅስቃሴ በጣም ያደገ በመሆኑ ወጣቶቹ ከወታደሩ ጋር ግብግብ ተያይዘዋል። አስቸጋሪ ሁኔታ ሲፈጠር ወጣቶቹ ድሬዳዋ ላይ መሽገው ወደ ሐረር በመሄድ የወታደራዊ መንግስቱን ሰዎች ተስፈንጥረው ያጠቃሉ። እነ መሐመድ ሰፈር የከተሙትና ከሐረር የመጡት ወጣቶችም እንዲህ አይነቱን ተግባር አልፎ አልፎ ያከናውናሉ። የሰፈሩ ስም ብርቱካን ይባላል። ዋነኛ መጠሪያው ይህ አይደለም፣ ወጣቶቹ ለመገናኛ ያወጡ ስም ነው። 1969 ዓ.ም ምረት መሐመድ ዑስማን በድሬዳዋ ጨርቃጨርቅ ዋናው ቡድን ውስጥ ተሳታፊነት ያገኘበት ጊዜ ነው። ሐሳቡና ምኞቱ በሚወደው እግር ኳስ ጨዋታ ትልቅ ቦታ ለመድረስ ነበር። ትናንት ቡድን ውስጥ ታዋቂ የነበሩት እነ ሉቺያኖ፣ ጌታቸው፣ ኢታሎን የመሳሰሉት ምርጥ ተጫዋቾችን ለመተካት ነው። ተከራይተው የገቡት ጎረቤቶቹ ደግሞ ለሌላ ነገር ይፈልጉታል። ወጣቶቹ መሐመድን ተዋውቀው ጥብቅ ጓደኛ አድርገውታል። መቀራረባቸውም እያደገ ነው። ወጣቶቹ ስለ ወቅቱ ፖለቲካና ፖለቲካውን ተከትሎ እየመጣ ስላለው ለውጥ ቢነግሩትም ምንም አልገባውም። እሱ የሚፈልገው ኳስ መጫወትን ነው፣ ወይም የስፖርት ወሬ። የቤተሰብ ሰርግ አለብኝ በሚል አንደኛው ወጣት መሐመድን ወደ ሐረር ይዞት ሄደ። እዚያ ካሉት ጓደኞቹ ጋር አስተዋወቀውና አንዳንድ ነገሮች ሲያወሩ ቆዩ። የዚያን ቀን ከሐረር የተመለሱት አምሽተው ነበር። ከልጁ ጋር ወደ ሰፈር እየመጡ ባለበት ሰዓት የጦፈ የኳስ ወሬ ይዘው ስለነበር ጨዋታቸውን ማቋረጥ አልፈለጉም። እናም መሐመድ ቤቱ ከመግባት ይልቅ ልጆቹ የተከራዩት ቤት ማደሩን መረጠ። ወጣቶቹ ምሽቱን አልተኙም። ለወቅቱ የፖለቲካ ሁኔታ እየተወያዩ ነበር። መሐመድ ጨዋታው ባያስደስተውም የሚችለውን ሐሳብ ይሰጣል። አንዳንዴም የወታደራዊ መንግስት ውሳኔን ደግፎ ሲናገር እዚያ መስመር ይመልሱትና በእነሱ አቅጣጫ እንዲሄድ ያደርጉታል። እሱ ግን ጉዳዩ ስላልገባው በተመቸው መንገድ ነው የሚያወራው። ምክንያቱም ወጣቶቹ የያዙትን አቅጣጫና የሚከተሉትን የፖለቲካ መስመር በቅጡ ስላልተረዳ ነበር። በተጧጧፈው የፖለቲካ ውይይት መሃል ጣልቃ እየገባ የኳስ ወሬ ሲያነሳም ብዙ አይገፉለትም። ጨዋታውን ቶሎ ይቆርጡበታል። እሱ ደግሞ ኳሱን ሲነኩበት ቅር ይለዋል። እንደገናም ይቆይና አዲስ አበባ ላይ በቅርቡ ስለሚደረገው የኢትዮጵያ ሻምፒዮና ያወራል። በተለይ ከጊዮርጊስ ወይም ከመቻል ጋር ስለሚያደርጉት ግጥሚያ ምን መልክ ሊይዝ እንደሚችልና እሱ ስለሚኖረው ሚና ሲናገር ወሬውን ይገፈትሩበታል። እነዚህ ወጣቶች በክለብ ስለታቀፉ በኳስ ተጫዋችነታቸው ነው መሐመድ የቀረባቸው። ከእንደሱ ጋር ሰፊ ጊዜ አግኝቶ ያወራው በዚህ ምሽት ነበር። ነገር ግን ውይይታቸውን አልወደደውም። ልጆቹን ግን አልጠላቸውም። ወጥቶ ወደ ቤቱ ለመሄድ ተመኘ። ነገር ግን በዛ ሌሊት አንኳኩቶ ቤተሰቡን ማስደንገጥ አልፈለገም። ያልጣመውን ውይይት እያዳመጠ አመሸ። ውይይቱ እየተጣጣፈ ሲሄድ እሱ እንቅልፍ ሲያንገላጅው ጀመር። እንደዚያም ሆኖ ግድግዳ ተደግፎ አደረ። ይሄ ነገር ከሆነ ከሁለት ሳምንት በኋላ መሐመድ የኢትዮጵያ ሻምፒዮና ወደ አዲስ አበባ ሊሄድ መዘጋጀቱን ለጓደኞቹ ነገራቸው። አንደኛው ጓደኛው መቼ ነው የምትሄደው አለው። ከሳምንት በኋላ በባቡር ነው የምትሄዱ? በድርጅቱ መኪና ነው። መልእክት ታደርስልን አለ?
ችግር የለውም፣ መቼ ልውሰድ?
አንድ ቀን ሲቀርህ እንሰጥሃለን።
ለማን ነው የሚደርሰው?
ጓደኛችን ነው፣ ራሱ መጥቶ ይቀበልሃል።
ካልመጣም ደውልለታለሁ።
እርሱ ያገኛል። ለመሆኑ የምታርፉት የት ነው?
አላውቀውም። ስትደርስ የምታርፉበትን ሆቴል ደውለህ ንገረን።
እሺ።
መሐመድ እንኳን የሚያርፉበትን ሆቴል ይቅርና አዲስ አበባን የማያውቀው ለመጀመሪያ ጊዜ ነው የሚሄደው።
በዚያን ሰዓት ድሬዳዋ ውስጥ የኢትዮ ሶማሌ ጦርነት እየተፋፋመ ነበር። ወራሪው ከተማዋን በመክበር ህዝቡን ስጋት ውስጥ ከተው ስለነበር መሐመድ ከዚህ አካባቢ በኳስ ሰበብ መራቁ ትንሽ ፋታ ይሰጠዋል።
ሊሄድ አንድ ቀን ሲቀረው ምሽት ላይ የብርቱካን ሰፈር ጓደኛው ጠራው።
ወረቀትና የተጠቀለለ ዕቃ ሰጠው።
አደራህን በአግባቡ አድርስ አለው።
ችግር የለውም። ለመሆኑ ይሄ ምንድን ነው?
ጫማ ነው።
አዲስ ነው?
የተደረገ ነው።
የተደረገ ጫማ ምን ያደርጋል?
አዲስ አበባ በሌላ ቆዳ ይሰራል።
ያንተ ነው?
የኔ ነው።
እዚህ ለምን አታሰሩትም?
ጎበዝ ሰፊ አለ እንዴ?
እኔ የማውቀው ሰፊ አለ።
አያበላሽም?
ደንበኛዬ ነው።
ግድ የለህም፣ አዲስ አበባ ቢሰራ ጥሩ ነው።
የጫማው ሶል ከፍ ያለ ነው።
መሐመድ ወረቀቱንና የተጠቀለለውን ዕቃ ተቀበለና የጉዞ ሻንጣው ውስጥ ከተተው።
ጫማ ሰፊ ድሬዳዋ እያለ አዲስ አበባ ድረስ ለምን ልከው ያሰራሉ ብሎ አሰበ።
ስለዚህ ነገር ማወቅ ለኔ ምንም አይሰራልኝም ብሎ ስለ ጫማው ሁኔታ መመራመሩን ለጊዜው አቆመ።
በጉዞ ላይ አሰልቺ ነገር የኬላ መብዛት ነበር።
የስፖርተኞች መኪና እምብዛም አይፈተሽም። ሻንጣ ቢበረብሩም ብዙ አይጫኗቸውም።
በዚያ መስመር ያሉት ፈታሾች ብዙዎቹ የድሬዳዋ ጨርቃ ጨርቅ አድናቂዎች ስለነበሩ ያን ያህል ብርበራ አያካሂዱም።
ቢፈትሹም ደግሞ ጉዳዩ መሐመድን አያሰጋውም።
ምክንያቱም የያዘው አሮጌ ጫማ ነው።
ፈታሾቹ አሮጌ ጫማ አይፈልጉም። ቢወስዱትም ገላገሉት።
ከአዲስ አበባና ከሌሎች ከተሞች ዘመናዊ ጫማና ልብስ ለመግዛት ሰዎች ወደ ድሬዳዋ ይመጣሉ። ከተለበሰና ከተደረገ ጫማ በስተቀር ተጨማሪ ልብስና ጫማ ኮንትሮባንድ ነው በሚል ፍተሻ ላይ ይወረፋል። አሮጌ ጫማ ግን የሚነካው የለም።
ግን እንዲህ አይነት ጫማ ወደ አዲስ አበባ የሄደበትን ሁኔታ ሰምቶም አይቶም አያውቅም።
ፈታሾቹ የመሐመድን ሻንጣ ተመለከቱና ውስጡ ያለውን ዕቃ አወጡት።
አሮጌው ጫማ ስለሸተታቸው አንደኛው ሰው ሻንጣውን ዘጋና አፍንጫውን ይዞ ለንጽህናው ጉድለት መሐመድን ገላምጦት ሄደ።
የቡድኑ ተጫዋቾች አብዛኛዎቹ ታዋቂ ናቸው።
መሐመድ ለክለቡ አዲስ ነው።
ወጣት ተጫዋቾች የጫማቸውን ንጽህና አይጠብቁም እንዴ ብሎ ፈታሹ ሳይታዘበው አይቀርም።
ጠረኑ ከጫማ ሽታ የዘለለ ነበር።
አዲስ አበባ ላይ የኢትዮጵያ ሻምፒዮና ተጀመረ። በውድድሩ ላይ 6 ቡድኖች ተሳትፈዋል። ከሐረርጌ 2፣ ከኤርትራ 2፣ ከአዲስ አበባ 2 ቡድኖች ተገኝተዋል።
እነዚህ ቡድኖች በሁለት ምድብ ተከፍለው ይጫወቱና ከየግሩፑ አንደኛ የወጣ ለዋንጫ ያልፋል።
በአንደኛው ምድብ ጊዮርጊስና ጨርቃጨርቅ ከምድባቸው ለፍጻሜ ለማፍለፍ ወሳኝ ግጥሚያ አደረጉ። ጊዮርጊስ አከታትሎ በማስቆጠር 2-0 መራ። ከረፍት በኋላ ጨርቃጨርቅ 2 አስቆጥሮ ባቻነት ቆመ። ጊዮርጊስ ጨዋታውን ገልብጦ ተጨማሪ ጎል በማስቆጠር በአሸናፊነት ሊጨርስ ተጭኖ ማጥቃት ጀመረ።
ጨዋታው ሊያልቅ ሽርፍራፊ ደቂቃ ቀረው።
የጊዮርጊሱ ገብሩ አለማየሁ አቀበለው።
ነገር ግን ኳሱ መንገድ ላይ ተቆረጠና
የጥቃ ጨርቁ ቡኔ አገኘው። ቡኔ ተገንጥሎ ለሚጠብቀው ለመሐመድ ቶሎ አቀበለው። መሐመድ የጌታቸውን መውጣት አይቶ ሲመታው ኳሷ አንግሉ ስር ሄዳ ተወሰፈች። ይህች ጎል ጥቃ ጨርቅ 3-2 እንዲያሸንፍና ከረጅም ዓመት በኋላ ለፍጻሜ ጨዋታ እንዲደርስ አደረገችው። የመሐመድ ደስታ ወሰን አልነበረውም። በዚያን ሰሞን በኢትዮ ሶማሌ ጦርነት ድሬዳዋ ጥቃት ሲደርስባት ይህንን ለመመከት አየር ኃይል ትልቅ ሚና ነበረው። እነዚያ ጀቶች ውስጥ ሚግ 21 የተባለው ይጠቀሳል። ሚግ 21 በፈታኝ ጊዜ ጠላትን በመደምሰስ አንጀታረስ ስለነበረ አውሮፕላኑ ዝነኛ ሆነ። ወሳኝ ሰዓት ጎል በማስቆጠርና ቡድኑን ለዋንጫ በማድረሱ ጋዜጠኛ ሰለሞን ተሰማ ለመሐመድ ሚግ 21 በሚል ሰየመው። ያን ጊዜ ወዲህ ቅጽል ስሙም ሚግ ተብሎ እንዲጠራ መንገዱ የተመቻቸ ሆነ። በጨዋታው ቀን ማታ በደስታ ሰክሮ እያለ ስልክ ተደወለለት። በዚያኛው መስመር ጫፍ ያለው ሰውዬ መሐመድ ነህ አለው። አሁን ማን ልበል? ጓደኛህ ነኝ። ማን ትባላለህ? አታውቀኝም። ዛሬ ያገባሁትን ጎል አየህ? የት? ስታዲየም። አልገባሁም። እንዴት አልገባህም? ምን ነበር? አሪፍ ጎል አመለጠ። ማን ያገባው? እኔ ነኝ፣ ያውም ጌታቸው ላይ። ጌታቸው ማን ነው? ጌታቸው ዱላ ነዋ። እንዴት ዱላን አታውቀውም? እኔ መልእክት ልቀበልህ ነው የደወልኩት። የምን መልእክት? የልጆቹን ስም ነገረው። ወረቀቱንና አሮጌውን ጫማ ወሳጁ እሱ ነው። በዚህ ሰዓት ስለሌላ ጉዳይ ማውራት አልፈለገም። የኢትዮጵያ ብሔራዊ ቡድን ዝነኛ ግብ ጠባቂ በሆነው በጌታቸው ዱላ ላይ ባስቆጠራት ወርቃማ ግብ ላይ መወያየት ነው የሚፈልገው። ከዚህ ወሬ ውጭ ምንም አይሰማውም። ስልክ ለደወለው ልጅ ነገ እንዲመጣ ነገረው። ልጁም እቃውን እንግዳ መቀበያ ክፍል እንዲያስቀምጥለት አሳሰበውና ተሰነባበቱ። መልእክተኛው ከመሐመድ ጋር በግንባር አልተገናኙም። ስሙንም አልነገረው። ወደ ሆቴል የሚመጣውም መሐመድ ለልምምድ ወይም ለጨዋታ ሲሄድ ነበር። በነጋታው ልጁ መጥቶ የተቀመጠለትን ወረቀት ከወሰደ በኋላ ምሽት ላይ ለመሐመድ መልሶ ደወለለት። መሐመድም እቃውን ወሰድ አለው። አዎ፣ ግን ሌላ እቃ ይቀራል። ጫማው? አዎ። አንተ ነህ ጫማ ሰፊው? በሚገባ ነገ መጥተህ ውሰድ። ይህንን እቃ መጀመሪያ ቀን መስጠት ነበረበት። ነገር ግን መሐመድ ጫማውን የት እንዳስቀመጠው ጠፍቶበታል። የአሮጌ ጫማ ብዙ መጨነቅ አልፈለገም። እናም በቀጠሮው ቀን ልጁ ደወለለት። መጥቼ ነበር፣ እቃው አልተቀመጠልኝም አለው። ጫማው ጠፍቷል። እውነትህን ነው? አሁን ብዙ ቦታ ፈለግኩት። እንደገና ፈልገው፣ ሁሉንም ቦታ አሰስኩት። ምናልባት ጓደኞች ጋር አስቀምጠኸው ይሆን? እነሱ መንካት ቀርቶ መጠጋት አይፈልጉም። ለምን? መጥፎ ሽታ አለው። ታዲያ ጥለውት ይሆን? አልጣሉትም። እንዲያውም ጫማው ጋር መጠጋት አይፈልጉም አልኩህ። ታዲያ የት ሄደ? አላውቅም። እባክህ እንደገና መኝታ ክፍል ውስጥ ይኸው። ጠፍቷል አልኩህ። አዲስ ጫማ ገዛና ሰጣቸዋለሁ። ልጁ በመሐመድ መልስና ድርጊት ቅር ተሰኘ። መልእክቱ እንዳልደረሰው ለጓደኞቹ አሳወቀ። የብርቱካን ሰፈር ልጆች ከድሬዳዋ ለመሐመድ ደወሉለትና እቃውን አፈላልጎ ለልጁ እንዲሰጠው አጥብቀው ነገሩት። መጨረሻ ጫማውን ሲያስልስ ቆሻሻ ገንዳ ውስጥ ተገኘ። ፕላስቲክ እንደተጠቀለለ መኝታ ክፍል ውስጥ በሚገኘው የቆሻሻ ማስቀመጫ ውስጥ አድርጎት እንደነበረ ትዝ አለው። የጽዳት ሰራተኞቹ ሲጠይቃቸው ትልቁ ገንዳ ውስጥ ጠዋት እንዳስገቡት ነገሩት። ገንዳው ደግሞ ከግቢው ወጥቶ ወደ ቆሻሻ መጣያ የሚሄደው ነገ ነው። እዚያ ውስጥ የነበረውን ቆሻሻ አገላበጠ። ገንዳው በጣም ይሸታል። የሚሸተው ገንዳ ውስጥ የሚሸተውን ጫማ አገኘው። የጫማው ሁኔታ ባይገባውም እንደዚህ ትኩረት የተሰጠበት ጉዳይ አስገርሞታል። እዚህ ጫማ ውስጥ ያለው ዕቃ ምን እንደሆነ ባይመለከትም ነገ ምን ጣጣ ይዞበት እንደሚመጣ በምን ያውቃል? አንድ ሰው መጥቶ መሐመድን ይሄ ጫማ ያስገድልሃል ብሎ ቢነግረው ምን ይል ነበር? መልእክተኛው ወደ ሆቴል ሄዶ የታደሰውን አሮጌ ጫማ ለመሐመድ ሰጠው። ጨርቃጨርቅ ለፍጻሜ ከባቡር ጋር ተጫውቶ ቢሸነፍም ዋንጫውና ጫማው በተለያየ መኪና ወደ ድሬዳዋ ተጓዙ። መሐመድ መልእክቱን ለልጆቹ በሚገባ አደረሰ። ልጁ ጫማውን አድርጎ ሰፈር ውስጥ ሲዘዋወር መሐመድ በተለያየ ያይቷል። ከሌሎች ጫማዎች ያነሰ እንጂ የተሻለ ሆኖ አላገኘውም። አዲስ አበባ ደርሶ በመምጣቱ መሐመድ ድለኛ ጫማ ነው ብሎታል። አንዳንድ ቀን በልጁ እግር ላይ ጫማውን ሲያይ ያለፈውን ያስታውስና ለመሳቅ ይቃጣዋል። ከጥቂት ጊዜ በኋላ የብርቱካን ሰፈር ልጆች የከፉበት አልታወቀም። ደርግ የመንጽር አፈሳ ባደረገበት ጊዜ በአካባቢው ብዙ ወጣቶች ተገደሉ፣ ሌሎቹም ተሰደዱ። በእነዚህ ልጆች የተነሳ ምን ችግር ሊከሰት እንደሚችል መሐመድ አንድም ቀን ተገንዝቦት አያውቅም። ምክንያቱም ስለ መልእክቱና ከዚህ ጋር በተያያዘ የሚያውቀው ነገር ባለመኖሩ ነው። ይሄ ከሆነ ከአምስት ዓመት በኋላ መሐመድ ከክለቡ ጋር መስማማት አልቻለም። አዲስ አበባ ትልልቅ ቡድኖች ይፈልጉታል። ጨርቃጨርቅ ደግሞ መልቀቂያ ከለከለው። ደሞዙ 90 ብር ነበር። ከጥቂት ጊዜ በኋላ 10 ብር ተጨምሮለት 100 ቢገባም ለክለቡ ከሚሰጠው አገልግሎት አንጻር በቂ እንዳልሆነ ተከራከረ። ድርጅቱ ሊያሻሽልለት ካልቻለ እንዲያሰናብቱ ይወተውትም አጋቢ መልስ አላገኘም። የክለቡ ተጫዋቾች የሆኑት ዳኛቸው ደምሴና መስፍን ስበሺ ወደ አዲስ አበባ ክለብ እንዲገቡ መልቀቂያ ሲሰጣቸው መሐመድ ግን ተከለከለ። መሐመድ ሁኔታውን እንዲህ ያስታውሳል። ዳኛቸው ለትምህርት ወደ አዲስ አበባ ስለሚሄድ መልቀቂያ ሰጥተነዋል፣ አንተ ግን እዚህ ተማር አሉኝ። እኔም አዲስ አበባ መማር እንደምፈልግ ስነግራቸው ፈቃደኛ ሳይሆኑ ቀሩ። ደሞዜንም ሊያሳድጉልኝ አልፈለጉም። ነገሩ ስላናደደኝ ለተወሰነ ጊዜ ከሥራ ቦታ መራቅ ፈለጉ። እህቴ ጅቡቲ ትኖር ስለነበር እሷን ለመጠየቅ መሄድ ነበረብኝ። የተጠራቀመ የዓመት ፈቃድ ስላለኝ ያንን ሞላሁና ወደዚያ ተጓዝኩኝ። ብዙ ብር ስለሰጡኝ ተጫወትኩ። በችሎታዬ በጣም ወደዱኝ። የብሔራዊ ቡድናቸው እንድሰለፍላቸው ጠየቁኝ። ሆኖም ዜግነት እንደማልቀይር ነገርኳቸው። እነሱ ግን ወተወቱኝ። ዜግነት ሳትቀይር ተጫወት አሉኝ። ጅቡቲ እንደደረስ የኢትዮጵያን ቡድን ለአፍሪካ ዋንጫ ያሳለፈው ተጫዋች መጣ ተብሎ ስለተወራ ክለቦች ለአጭር ጊዜም ቢሆን እንዲጫወትላቸው ለመኑ። መልቀቂያ እንደሌለኝ ነገርኳቸው። እኛ ጋር መልቀቂያ አያስፈልግም አሉኝ። ዜግነት ሳልቀይር ብሰለፍ ፎርፌ ያሰጥባቸዋል አልኳቸው። እነሱ ግን ግድ የለም፣ ከተነቃብንም የምንጠየቀው እኛ ነን፣ አንተ ግን እሺ በለን አሉኝ። አንድ ግጥሚያ ተሰለፍኩላቸው። በጨዋታው ብንሸነፍም ጎል ስላስቆጠርኩላቸው ደስተኛ ሆኑ። እነሱ በእኔ መጠቀም ስለጣማቸው እንድቆይላቸው ፈለጉ። ሆኖም መቆየት አልመረጥኩም። የረፍት ጊዜ ሲያልቅ ወደ ድሬዳዋ ተመለሱ ይላል።
ለልጅ ከሳቁለት ለውሻ ከሮጡለት የትም እየጮኸ ላንቃውን በመክፈት ይህ ውሻ አበደ አሁንስ ለየለት ወያኔና ውሻ ይመሳሰላሉ የሚፈራቸውን በግምት ያውቃሉ ፈሪተው ካገኙ ወያኔና ውሻ አባረው መንከስ ነው እስከ መጨረሻ የወያኔ ውሾች ምንም ቢሯሯጡ ፊታታሳዩአቸው አትደናገጡ እንደ ቆራጦቹ እናንተም ቆረጡ ለተናካሽ ውሻ ፍጹም መድኃኒቱ የጠየ ሽመል ነው ዋናው አብነቱ እኛ እስከምናውቀው በባህሉ መሰረት የሚናከስ ውሻ አያበዛም ጩኸት ያየኛው ግቢ ግን ህመሙ ጠንቶበት አቅሉን አጣ በቃ አበደ ለየለት ተናካሹ ውሻ ወያኔ ቡከኑ ሲያዩት ይታወቃል በከንፈሩ ባይኑ የወያኔ ውሻ ለተንኮል ሲፈልግ በከንፈሩም ባይኑም ይታያል ሲያጨልግ ለተናካሽ ውሻ ስግብግብ ወያኔ የምግቡን አሰጣጥ እወቀው ወገኔ እየተነከሱ እስከ መቼ ማልቀስ ውሻ ከሚበላህ በልተኸው ተቀደስ ይሄ እብድ ውሻ የተክለፈለፈ ነክሶ ሳይጨርስህ እየለካከፈ እወቅ መድኃኒቱን ቀላል ነው ማርከሻው እሾህ ለወጋው ሰው እሾህ ነው መንቀሻው ባጠገብህ ያለው ሰረቀ ደመቀ እብድ ውሻ ሲነክስህ እያየ ከሳቀ እሱም ያው እብድ ነው አወቀ አላወቀ ወያኔ እብድ ውሻ ጅራቱን ቆልፎ ሳያጠፋ አጥፋው ለካክፎ አለካክፎ ከበዱ ውሾች ጋር አብረው የሚውሉ ከበዱ ውሾች ጋር አብረው የሚበሉ ልክፍታሞች ናቸው እነሱም በሙሉ ያልተለከፋችሁ ቶሎ ገለል በሉ ስትመርጥ ተጠንቀቅ ላሳስብህ እኔ ያበደውን ውሻ መርዘኛ ወያኔ ወይንም የሱን ግርፍ የሱን አሽከርሎሌ ወይም ጤነኛውን ደፋር ባለወኔ ምርጫው የራስህ ነው ነቃበል ወገኔ
አድማጮቻችን ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ይህን ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና እምሹ Thank you.